ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሌላ መንገድ የሰራዊቱ ከፍተኛ አዛዦች የሚገኙበት አንድ ቡድን በሄሊኮፕተር በፍጥነት ወደ ቦታው ሂዷል። የተጎጂ ቤተሰቦችን ያነጋግራል፣ የማጽናናት ስራም ይሰራል፣ የአካባቢ ህብረተሰብንም የማነጋገርና የማረጋጋት ስራም ይሰራል።
የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት ወይም የእዝ ጣቢያ ሴክሬታሪያት ተወካይ ሌተና ጀነራል ሐሰን ኢብራሂም ናቸው። ዝርዝሩ በአብይ ርዕስ ይዘነዋል።
ወረዳም ወደ ጥቁ አካባቢ የተፈናቀሉ ቀበሌዎች እንዳሉን በኢንፎርሜሽን ደረጃ አለን። ከከተማ ዙሪያ ግን ወደ 4-5 ቀበሌ ነው የተፈናቀሉ። ሁለቱ አንድ ላይ ሲመለስ ወደ 50 አካባቢ እንደደረሰ ነው ሪፖርት ያለን።
የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ናቸው። በዚህ ላይ ዘርዘር ያለ ዘገባ በምሽቱ ዝግጅታችን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የዛሬ ሰኞ መጋቢት 3 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራለች።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋ በር በተባለ ቀበሌ የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው ሌሎች 11 ሰዎች ቆስለዋል። ወደ 50 ሺህ የሚሆኑት ወደ አጎራባች ኬንያ ድንበር መሰደዳቸውን የከተማው ከንቲባ አስታውቀዋል። በሞያሌ ከተማ በመጋቢት 1 2010 ዓ.ም ከቀኑ 5 ሰዓት እስከ 7 ሰዓት መከላከያ ሰራዊቱ አባላት በፈጸሙት ጥቃት 9 ሰዎች መገደላቸውንና ሌሎች 12 መቁሰላቸውን ኮማንድ ፖስቱ በሰጠው መግለጫ ማስታወቅ ይታወሳል። የከተማው ከንቲባ አቶ አስቻለው ዮሐንስ ከቆሰሉት ውስጥ አንድ ሰው ሕይወቱ በማለፉ ሟቾቹ 10 መድረሳቸውን ተናግረዋል። በሌላ በኩል የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት ሴክሬታሪያት ተወካይ ሌተና ጀነራል ሐሰን ኢብራሂም ለመንግስት መገናኛ ብዙሃን በሰጡት መግለጫ የኦነግ ኃይል በሶስት አቅጣጫ ወደ አገሪቷ ሰርጎ ለመግባት ያደረገውን እንቅስቃሴ ለመቆጣጠር ወደ ሞያሌ የተጓዘ አንድ የሻለቃ ጦር የተሳሳተ መረጃ በመያዝ በወሰደው እርምጃ የሰው ሕይወት ላይ ጉዳት መድረሱን አስታውቀዋል። ከዜና በኋላ ሰፋ ተብሎ ይቀርባል።
በቅርቡ ዲፒ ወርልድ የተባለው የተባበሩት አረብ ኤሚሬቶች ኩባንያ ሶማሊላንድና ኢትዮጵያ የበርበራ ወደብን በሚመለከት ያደረጉትን ስምምነት የሶማሊያ ፓርላማ ሰርዞታል። የሶማሊያ ፓርላማ ዛሬ ሰኞ በጉዳዩ ላይ ክርክር ካካሄደ በኋላ ባለ 275 አባላቱ የታችኛው ምክር ቤት የሶስትዮሹ ስምምነት እንዲሰረዝ፣ ዲፒ ወርልድ ኩባንያ ሶማሊያ ውስጥ ከመስራት እንዲታገድ የቀረበውን ሕግ አጽድቋል። ከቪኦኤው የሶማሊኛ ቋንቋ አገልግሎት ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
ዛሬ የሶማሊያው ፓርላማ የመምሪያው ምክር ቤት ያሳለፈውና የአንድነትና ሉዓላዊነት ማስጠበቂያ ተብሎ የተሰየመው ይህ ሕግ ከኩባንያዎችና ከመንግስታት ጋር ዓለም አቀፍ ውል መዋዋል የሚችለው ብቸኛው አካል የሶማሊያ ፌዴራል መንግስት ብቻ ነው ይላል። ከዲፒ ወርልድ ጋር የተደረሰው ማናቸውም ውልም ሕገ መንግስቱን፣ የውጭ መዋለ ነዋይ ሕጉን እና ሌሎችንም ደንቦች የሚጥስ በመሆኑ ተሰርዟል ሲል ያትታል። እንደ አውሮፓውያን አቆጣጠር መጋቢት 1 ቀን ሶማሊላንድ፣ ዲፒ እና ኢትዮጵያ የበረራ ወደብን የሚመለከተውን ስምምነት ተፈራርመዋል። በውሉ መሰረት ከወደብ ልማት ፕሮጀክቱ ዲፒ ወርልድ 51 ከመቶ፣ ሶማሊላንድ 30 ከመቶ፣ ኢትዮጵያ ደግሞ 19 በመቶ ባለድርሻ ይሆናሉ። ስምምነቱ በተፈረመበት ወቅት በተባበሩት አረብ ኤሚሬቶች ጉብኝት ላይ የነበሩት የሶማሊያ ጠቅላይ ሚኒስትር ውሉ የሀገራችንን ሉዓላዊነት የሚጥስ ነው ብለው ውድቅ አድርገውታል። የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ በበኩላቸው ሶማሊያ የወሰደችው እርምጃ ጦርነት እንደማወጅ ይቆጠራል፣ ጎረቤትና ወንድም የሆነ ሕዝብ ልማታችንን መቃወሙ አስገርሞናል ብለዋል። ሶማሊላንድ ከፈለገችው ጋር የመዋዋል መብት አላት ሲሉም አክለዋል። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሴ አዋድ የዱባዩ ዲፒ ወርልድ ኩባንያ የሶማሊያን ፌዴራል መንግስት ሳያሳውቅ ባደረገው ስምምነት የሶማሊያን የግዛት ሉዓላዊነት መጣሱን ልናሳውቅ እንፈልጋለን ብለዋል። ስለ ጉዳዩ ስሞታችንን ለአረብ ሊግ በጽሑፍ እንልካለን ሲሉም አክለዋል። የውጭ ጉዳይ ሚኒስትሩ ሶማሊያንና የተባበሩት አረብ ኤሚሬቶችን ለሸምግል ያለ ሌላ ሀገር መኖሩንም የውጭ ጉዳይ ሚኒስትሩ ጠቁመዋል። ሳውዲ አረቢያ ሳትሆን እንደማትቀር ነው የተገመተው። 54 አባላት ያሉት የሶማሊያ ፓርላማ የመወሰኛው ምክር ቤት በህጉ ላይ ድምፁን ከሰጠ በኋላ ፕሬዚደንቱ መሐመድ አብዱላሂ ፋርማጆ ፈርመውት ይደነገጋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የሰሜን ኮሪያን በመሳሰሉ አጣዳፊ ጉዳዮች ላይ ለማትኮር ሲሉ የአፍሪካ ጉብኝታቸውን በአንድ ቀን ያሳጥራሉ። የቻድና የናይጄሪያ ኦፊሴላዊ ጉብኝታቸውን ካጠናቀቁ በኋላ በአንድ ቀን ቀድመው ወደ ሀገራቸው ይመለሳሉ ሲሉ ምክትል የውጭ ጉዳይ ሚኒስትር ስቲቭ ጎልድስታይን ዛሬ ተናግረዋል። ፕሬዚደንት ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር በቀጥታ ለመነጋገር ከሰሜን ኮሪያ የቀረበላቸውን ግብዣ መቀበላቸውን ያስታወቁት ቲለርሰን አፍሪካን ይጎበኙ በነበረበት ወቅት ነው። ቲለርሰን ዛሬ ከቻድ ፕሬዚደንት ኢድሪስ ዴቤ ጋር ለመነጋገር እንጃሚናን ጎብኝተዋል። ዩናይትድ ስቴትስ ባለፈው ጥቅምት ወር በቻድ ላይ የጣለችውን ማዕቀብ በቅርቡ ልታነሳ እንደምችል ቲለርሰን ወደኋላ ጠቁመዋል። የቻድ መንግስት በሚሰጠው ፓስፖርት ላይ ቁጥጥር ለማጠናከር የሚያስችል እርምጃ ወስዷል፣ የመረጃ ልውውጥ ስራም አሻሽሏል ብለዋል ቲለርሰን። ሬክስ ቲለርሰን ወደ ሀገራቸው ከማምራታቸው በፊት ከናይጄሪያ ፕሬዚደንት መሐመዱ ቡሃሪ ጋር ለመነጋገር ወደ ናይጄሪያ መዲና አቡጃ በአይሮፕላን ሄደዋል። ቲለርሰን ባለፈው ቅዳሜ ከአሟቸው ስለነበረ በኬንያ አንዳንድ ኩነቶችን ሰርዘዋል። አሁን ግን ደህና ናቸው። የውጭ ጉዳይ ሚኒስትሩ ስለ ሰሜን ኮሪያና ስለ ሌሎች ነጥቦች በሚከናወኑ ጉዳዮች ላይ ለመሳተፍ ነገ ዋሽንግተን ይገባሉ ሲሉ ምክትል የውጭ ጉዳይ ሚኒስትር ስቲቭ ጎልድስታይን አስታውቀዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ተገናኝተው የመነጋገራቸው ጉዳይ ገና መረጋገጥ ያለበት ቢሆንም በኮሪያ ልሳነ ምድር ያለው የኑክሌር ቀውስን የሚፈታ ትልቅ ክንውን ሊኖር ይችላል የሚል ግምት አሳድሯል። ይሁንና የሶሪያ ልሳነ ምድርን ከኑክሌር መሳሪያ ነጻ የማድረጉ ሂደት ውስብስብ ከመሆኑ የተነሳ ከሁለቱም ወገኖች ብዙ የመስጠትና የመቀበል ድርድር ይጠይቃል ተብሏል።
የደቡብ ኮሪያ ብሔራዊ ጸጥታ አማካሪ ቻይና ሰሜን ኮሪያ ኒክሌር መሳሪያን ስለማስወገድ ጉዳይ እንድትነጋገር በመግፋቱ ተግባር ረድታለች ሲሉ ዛሬ ቻይናን አሞግሰዋል። ቻንግ ዩዮንግ ከቻይና ከፍተኛ የውጭ ጉዳይ ፖሊሲ አማካሪ ያንግ ዤች ጋር ዛሬ ተገናኝተው የተነጋገሩት ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው እንደሚነጋገሩ ባለፈው ሳምንት ካስታወቁ በኋላ ነው። ፕሬዚዳንት ሙን ጃንኢን የደቡብ ኮሪያ መንግስት ወደ ሰላም ግብና የኮሪያ ልሳነ ምድር ከኑክሌር መሳሪያ ነጻ እንዲሆን ወደሚደረገው ጥረት የሚያመሩ ግፊቶች የተደረጉት በፕሬዚደንት ሺ ጂንፒንግና በቻይና መንግስት ድጋፍ እንዲሁም አስተዋጽኦ ነው የሚል እምነት አላቸው ብለዋል ቻንግ። የቻይናው ባለስልጣን ያንግ በበኩላቸው ሰሜን ኮሪያ ከኑክሌር መሳሪያ ነጻ እንድትሆንና ችግሮች በንግግር እንዲፈቱ የሀገራቸው ፍላጎት መሆኑን ገልጸዋል።
ከባንግላዴሽ የተነሳ የመንገደኞች አውሮፕላን ዛሬ ኔፖል አውሮፕላን ማረፊያ ሊያርፍ ሲል ተከስክሶ ቢያንስ 40 የሚሆኑ ተሳፋሪዎች እንዳለቁ የኔፖል ባለሥልጣኖች ገልጸዋል። የዩናይትድ ስቴትስ ባንግላ አየር መንገድ ቃል አቀባይ የአውሮፕላኑ ሠራተኞችን ጨምሮ 71 ሰዎች አሳፍሮ እንደነበር ገልጸዋል። ከ62ቱ ተሳፋሪዎች 32ቱ ከባንግላዴሽ፣ 33 ከኔፖል፣ አንድ ከቻይና፣ አንድ ደግሞ ከማልዲቭስ እንደነበሩ ታውቋል።
በመጨረሻም ሶሪያ ውስጥ በተከበበው ምስራቃዊ ጎታ አካባቢ ካሉት ሶሪያውያን አማጽያን ቡድኖች አንዱ ከመዲናይቱ ደማስቆ ወጣ ብሎ ከሚገኘው ቦታ ቁስለኞችን ለማስወጣት ከሩሲያ ጋር ተስማምቷል። ጃይሽ አልኢስላም የተባለው ቡድን ስምምነቱን ለማድረግ ከሩሲያ ጋር የተደራደረው በተባበሩት መንግስታት ድርጅት በኩል መሆኑን ዛሬ አስታውቋል። የቆሰሉ ሰዎች አማጽያን ይሆኑ ሲቪሎች ወይም ሁለቱም ወገኖች ግልጽ አይደለም። ቁስለኞቹን የማስወጣቱ ተግባር በየደረጃው እንደሚካሄድ ቡድኑ ገልጿል። መቼና ወዴት እንደሚሄዱ ግን አልታወቀም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በደቡብ ኦሮሚያ በሞያሌ ከተማ ትላንት ማታ አንድ ሰው ባልታወቁ ሰዎች ተመትቶ መሞቱና ሌላው መቁሰሉ ተሰምቷል። ከሞያሌ ከተማ አራት ቀበሌዎች እጅግ በርካታ ነዋሪዎች መሰደዳቸውም ታውቋል። እስካሁን ለማረጋጋት በተወሰደው እርምጃም በርካታ ሰዎች በቁጥጥር ስር መዋላቸውን አንድ የኮማንድ ፖስቱ ጽህፈት ቤት ተወካይ አስታውቀዋል። መለስካቸው አመሃ ዝርዝር አለው።
የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ዛሬ ለቪኦኤ በሰጡት ቃል መጋቢት 1 ቀን 2010 ዓ.ም ቅዳሜ ዕለት ከተገደሉት 10 ሰዎችና ከቆሰሉት 20 ሰዎች ሌላ ትናንትና አንድ ሰው ባልታወቀ ምክንያት ሕይወቱ ማለፉንና አንድ ደግሞ መቁሰሉን ተናግረዋል። ባለፈው ቅዳሜ የተፈጸመው ግድያ ከመከላከያ ሰራዊት ወደ አካባቢው በተላከ አንድ ሻለቃ ጦር በስህተት በተወሰደ እርምጃ እንደሆነ ከኮማንድ ፖስቱ የተገለጸ ሲሆን በትናንቱ ዕለት ስለደረሰው ድንገት ደግሞ የሞያሌ ከተማ ከንቲባ ማብራሪያ ሰጥተዋል።
ምናልባት ኦነግ አለ የለም የሚለው ብዙም የሚያከራክር ነገር አይደለም። ግን የተፈጸመው ድርጊት ሰላማዊ በሆነ አካባቢ ላይ አካም የሚኖር ህዝብ አይደለም፣ ከተማ ላይ የሚኖር ህዝብ ነው። ከተማ ደግሞ ታጥቆ የሚንቀሳቀስ ሆነ ሞያሌ ላይ ምናልባት አካባቢ ሊኖር ይችላል። ከዚያ ውጭ ግን ከተማ ላይ የተፈጠረው ነገር ከኦነግ ጋር የሚገናኝ ትላንትና ነግሬያቸዋለሁ፣ የሚገናኝ ነገር አይደለም። ከዚያ ውጭ ከኦነግ ጋር ተገናኝቶ እርምጃ ተወሰደ የሚለው እንደ መስተዳደር አሳማኝም አይደለም፣ ከእውነትም የራቀ ነው። ምክንያቱም ከተማ ውስጥ ነው፣ ሲቪል ህብረተሰብ ነው፣ የተለያየ የብሔረሰብ አካላት ያሉበት ነው እርምጃ የተወሰደበት። ምንም ከኦነግ ጋር የሚገናኝ አይደለም። ይህ ሰብአዊ ድርጊት ነው የተፈጸመው። ስለዚህ በመደበኛ ፍርድ ቤት ይታይ የሚል ሀሳብ ነው ያለን።
የአስቸኳይ ጊዜ አዋጁ ኮማንድ ፖስት ጽህፈት ቤት ትናንት በሰጠው መግለጫ በሞያሌ ከተማ ለአስር ሰዎች ሕይወት እልፈትና ሰዎች መቁሰል ምክንያት የሆነው የተሳሳተ እርምጃና የሰራዊቱን የተልእኮ አፈጻጸም መመሪያ በትክክል አለመከተል መሆኑን ለመግለጫው ማብራሪያ የሰጡት የኮማንድ ፖስቱ ተወካይ ሌተና ጄኔራል ሐሰን ኢብራሂም ገልጸዋል። አክለውም በትናንት ዕለት አንድ ቡድን ወደ ሞያሌ ከተማ በሄሊኮፕተር ለተወሰነ ተልእኮ መሄዱን ተናግረዋል።
በሌላ መንገድ የሰራዊቱ ከፍተኛ አዛዦች የሚገኙበት አንድ ቡድን በሄሊኮፕተር በፍጥነት ወደ ቦታው ሂዷል። የተጎጂ ቤተሰቦችን ያነጋግራል፣ የማጽናናት ስራም ይሰራል። የአካባቢው ህብረተሰብንም የማነጋገርና የማረጋጋት ስራም ይሰራል።
የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ ግድያው ከተፈጸመና ድርጊቱ ስህተት መሆኑ ከተገለጸ በኋላ ወደ ቦታው ካመሩት የኮማንድ ፖስቱ ባለሥልጣናት ጋር በትናንትና ዕለት ውይይት ማድረጋቸውን ለአሜሪካ ድምፅ አረጋግጠዋል።
አካባቢ ሽማግሌዎች ጋር የአካባቢው መራር ባለበት እና የቄሮ ወጣቶች ተወካይ ባሉበት ሰፊ የተደረገው ህዝቡ ሲጠይቅ የነበረውን የህግ የበላይነት ይከበር እና ይህን ችግር የፈጠረው መመሪያ የሰጠው አመራር አካል መከላከያ አመራር አካላት እና ችግር የፈጠሩ አካላት ተላልፎ ይሰጡና በመደበኛው ፍርድ ቤት እንዲታይልን የሚል ሀሳብ ነው ሲቀርብ የነበረው። በዛ መሰረት ሰፊ ውይይት ሲደረግ ነው ያለው። በውይይቱ መሰረት ኦልሞስት እነዚያ ተጠርጣሪ አካላት ተለይተው ለህግ መቅረብ እንዳለባቸው በሀሳብ ደረጃ ተስማምተን ነው ስብሰባ የተጠቀሰው።
ውይይቱ ከከፍተኛ አመራሮች ጋር እንደተደረገ አስታውሰው ከስምምነት እንደተደረሰም ገልጸዋል። ስምምነቱን ሲያብራሩም ድርጊቱን የፈጸሙት ሰዎች ጉዳያቸው ለመደበኛ ፍርድ ቤት ታይቶ ግልጽ በሆነ ችሎት ፍትሕ ሲፈጸም ማየት እንደሆነ ጨምረው አብራርተዋል። የቦረና ዞን አስተዳደርና የጸጥታ ኃላፊ አቶ አብዱባ ኮንሶ በበኩላቸው ወንጀሉ በተፈጸመበት ክልል ጉዳዩ እንዲታይ ድርጊቱን የፈጸሙት ለክልሉ ይሰጣሉ ብለን እየጠበቅን እንገኛለን ብለዋል።
ጋሩ ሀገማ ደበርፈሜኑ ትንክነምኔ ኑሞ ስሪት ዋና ጃር ወለኒ ወላንቱማ ሴረራ ሚርከናውንሳ የሮ ቃም ሴሩማ ቃሟን ከንቆራት ሳክ ገየ ጀኔ አመና አሳዳ
እስካሁን አሳልፈው አልሰጡንም። እኛ ደግሞ በትክክል በቁጥጥር ስር መዋላቸውንና በህጉ መሰረትም መፈጸሙን የምናውቀው እኛ እጅ ሲገቡ ነው። ለአሁኑ ግን እዚያው ኮማንድ ፖስት ግቢ በቁጥጥር ስር እንዳሉ ነው የነገሩን።
ኮማንድ ፖስቱን ወክለው ትናንት ማብራሪያ የሰጡት ሌተና ጀነራል ሐሰን ኢብራሂም ቀደም ብለው ከነበሩት ቀናት በአሁኑ ጊዜ በሀገሪቱ መረጋጋት እየተፈጠረ ነው ብለዋል። በዚህም የማረጋጋት እርምጃም በርካታ ሰዎች በቁጥጥር ስር መዋላቸውንም ይፋ አድርገዋል።
እስካሁን ድረስ በነበሩ የማረጋጋት ስራዎችም በቁጥጥር ስር የዋሉ በርካታ ኃይሎች አሉ። እነዚህ ኃይሎች ወጣቶች የሁከትና ግርግር በመቀስቀስና በመሳተፍ በጸጥታ ኃይሎች ላይ የትንኮሳ እርምጃ በመውሰድ ህብረተሰቡ የእነሱን ተልዕኮ እንዲያሳካ በማስገደድ መንገድ እንዲዘጋ በማድረግ ንግዱ እንዲዘጋ በማድረግ በማስገደድ እንቅስቃሴ ላይ የነበሩ ወጣቶች ናቸው።
ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር እንደዋሉ በተለያዩ መገናኛ ብዙሃን ከሚነገርላቸው ሰዎች መካከል በአምቦ ዩኒቨርሲቲ መምህር የሆኑትና በኢንተርኔት አምደኝነታቸው የሚታወቁት አቶ ስዩም ተሾመ ይገኙበታል። ቪኦኤ ያነጋገረው ወንድማቸው አቶ ጉልላት ተሾመ አቶ ስዩም ባለፈው አርብ ከቤታቸው መያዛቸውን አረጋግጦ በአሁኑ ጊዜ ግን በእርግጠኝነት የት እንደሚገኙ እንደማያውቅ ተናግረዋል። በተለምዶ ማዕከላዊ ተብሎ በሚታወቀው ስፍራ እንደሚገኙ የተነገረው ቢሆን ዘመዶቻቸውም ሆኑ ወዳጆቻቸው ሊያዩዋቸው እንዳልተፈቀደላቸው አስረድተዋል። በሌላ በኩል በአሁኑ ሰዓት ከሞያሌ ከተማ የአራት ቀበሌዎች ነዋሪ ወደ ሞያሌ ኬንያ በስደት እንደሚገኝና ቀበሌዎቹም ሰው አልባ እንደሆኑ የከተማዋ ከንቲባ አቶ አስቻለው ዮሐንስ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አባ ገዳ ኩራ ጃርሶ ባሳለፍነው ቅዳሜ የመንግስት ታጣቂዎች በሞያሌ የፈጸሙትን ግድያ ሸሽተው ወደ ኬንያ የገቡትን የኢትዮጵያ ሶማሌ ነዋሪዎች አነጋገሩ። አባ ገዳ ኩራ ጃርሶ ለአሜሪካ ድምፅ እንደተናገሩት ግድያውን የፈጸሙት የመንግስት ወታደሮች ፍርድ ቤት እንዲቀርቡ የፌዴራል መንግስት የጸጥታ ኃላፊዎችን መጠየቃቸውን ገልጸዋል። አሁንም ነዋሪዎቹ ሞያሌ አካባቢ ካሉ የገጠር ቀበሌዎች ከመከላከያ ሰራዊት ይደርስብናል ያሉትን ዛቻና ጥቃት ሽሽት ወደ ጎረቤት ኬንያ በመሰደድ ላይ መሆናቸውን አስረድተዋል። ተፈናቃዮቹ የተጠለሉት ከኢትዮጵያ ምድር በስድስት ኪሎ ሜትር ርቀት ላይ በሚገኝ ሴሲ በሚባል ቦታ ሲሆን የኬንያ መንግስት የሰብአዊ እርዳታ እንዲያገኙ ግብረሰናይ ድርጅቶችን ወደ ስፍራው ልኳል። ገልሞ ዳዊት ዘገባውን አድርሶናል።
ካለፈው ቅዳሜ የሞያሌ ግድያ ሸሽተው ኬንያ የገቡትን ዜጎች አባገዳ ኩራ ጃርሶ እንዳነጋገሩ ታውቋል። ግድያው በጣም እንዳሳዘናቸው ገልጸው የክልልና የፌደራል መንግስት የጸጥታ ኃላፊዎች ግድያውን የፈጸሙ የመከላከያ ሰራዊት አባላት ለፍርድ እንዲያቀርቡ መጠየቃቸውን ገልጸዋል። ከዚህ በፊትም በሞያሌ ግድያ የፈጸሙ የመከላከያ ሰራዊት አባላት ለፍርድ እንዲቀርቡ ጠይቀን መንግስት ለፍርድ አላቀርብም ብለዋል። አባገዳ ኩራ ጃርሶ
ሞያሌት አርባወት ጉያሰዲ
በሞያሌ የመከላከያ ሰራዊት የሰው ህይወት ሲያጠፋ አሁን ሶስተኛ ጊዜው ነው። በቅርብ ጊዜ በገሪና በእኛ ማህበረሰብ መካከል ግጭት ተከስቶ በነበረበት ወቅት ከእኛ ማህበረሰብ የሆኑትን ነጥለው ተኩሰውባቸው 7 ሰዎችን አቁስሏል። አሁን እግራቸውን አጥተው በሆስፒታል ያሉ ሰዎች አሉ። ሌላ ቀን ደግሞ በዞን አሸንፈው ዋንጫ ይዘው እየጨፈሩ በነበሩ ወጣቶች ላይ ተኩሰው አንድ ሰው ገድለው 3 ልጆች ላይ የመቁሰል አደጋ አድርሰዋል። አሁንም ሶዳ በሚባል ቦታ በሰላማዊ ሰዎች ላይ ተኩስ ከፍተው 3 ሰዎችን ገድለው 19ኙን ደግሞ አቁስለዋል። በሶዳ ልጆቻችንን የገደሉ ለፍርድ እንዲቀርቡ ብንጠይቅም በቁጥጥር ስር የዋለ ሰው አንድም የለም።
አሁንም የመከላከያ ሰራዊት አባላት በሞያሌ አካባቢ ባሉ ቀበሌዎች ውስጥ እየተዘዋወሩ ነዋሪዎችን ሽፍታ አውጡ በማለት ስላስቸገሯቸው ነዋሪው ወደ ኬንያ መሰደድ ላይ ነው ብለዋል አባ ገዳ ኩራ ጃርሶ። በአካባቢው ሰላም ሳይሰፍን ተፈናቃዮቹ ወደ ቤታቸው መመለስ እንደማይችሉም ተናግረዋል። ቅዳሜ ዕለት በሞያሌ ከተማ የመንግስት ወታደሮች ተኩስ ከፍተው 10 ሰዎች ገለው 12 ካቆሰሉ ወዲህ ወደ ኬንያ እየተሰደዱ ያሉት ተፈናቃዮች ሴሲ በመባል ስፍራ ነው ያሉት። የኬንያ መንግስት ተፈናቃዮቹ የሚረዱበትን ሁኔታ እንዲያጠኑ የመንግስት ኃላፊዎችንና ገብረሰናይ ድርጅቶችን ወደ ቦታው ልኳል። የማርሰቢት ግዛት ምክትል ገዢ ሰለሞን ጉቦ ከዓለም አቀፉ የስደተኞች ድርጅት UNHCR ከወርልድ ቪዥን ከስትራቴጂስ ፎር ኖርዘርን ዴቨሎፕመንት እና ከሌሎች ድርጅቶች ሰራተኞች ጋር ተፈናቃዮቹ የሚረዱበትን መንገድ እያጠኑ መሆናቸውን የኬንያ ሞያሌ ጸጥታና ድንበር ኃላፊ ሚስተር ማመድ ሩከርቤ ደበሳ ለአሜሪካ ድምፅ ተናግረዋል። ተፈናቃዮቹ ቁጥራቸው ወደ 50,000 የሚጠጋ ሲሆን ህጻናትና ወጣቶች እንደሚበዙ በስትራቴጂስ ፎር ኖርዘርን ዴቨሎፕመንት ምክትል ስራ አስኪያጅ አቶ ጠቼ ኤለማ ይናገራሉ። ሚስተር ተቼ ተፈናቃዮቹ ከፈተኛ ችግር ላይ መሆናቸውን ነው የምናገሩት።
አማ ነው ወራ ወረኩን በቃ ግቢ ነማ ከሰከን ማቲ አን ነው ጀል ቡላ ይጆል
ሰዎቹ አሁን በሰው ግቢ ውስጥ ነው የሚተኙት። ልጆቻቸው እየተወዱባቸው ነው የተደፈሩ። በዚህም የጽንስ መቋረጥ ደረሰባቸው ሴቶች አሉ። እና አሁን በጣም ትልቅ ችግር ውስጥ ናቸው። መጠለያ ስለሌላቸው ውጪ በመንከራተት ላይ ነው ያሉት። አስፈላጊ እርዳታ እንኳን ያገኙ አይደሉም። አሁን የኬንያ ቀይ መስቀልና UNHCR እየመጡ ነው። እነርሱን እየተጠባበቅን ነው። ልጆቻቸው የጠፉባቸው ሰዎችም አሉ። እና በጣም ትልቅ ችግር ውስጥ ነው ያለ ነው።
የከተማው ከንቲባ አቶ አስቻለው ዮሐንስ ለአሜሪካ ድምጽ ተናግረዋል።
ወረዳም ወደ ቱቃ አካባቢ የተፈናቀሉ ቀበሌዎች እንዳሉን በኢንፎርሜሽን ደረጃ አለን። ከከተማ ዙሪያ ግን ወደ 4-5 ቀበሌ ነው የተፈናቀሉ። ሁለቱ አንድ ላይ ሲመለስ ወደ 50,000 አካባቢ እንደደረሰ ነው ሪፖርት ያለ።
የኬንያ ቀይ መስቀል ማምሻውን ለተፈናቃዮቹ የመድኃኒት የአልባሳትና የምግብ እርዳታ እንዳደረሰላቸው ታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ወደ 18 የሚሆኑ ከአማራ ፖለቲካ ድርጅቶች የሲቪክና የማኅበረሰብ ድርጅቶችና የመገናኛ ብዙሃን እዚህ ዋሽንግተን ዲሲ አካባቢ ሲልቨር ስፕሪንግ ሜሪላንድ ውስጥ የሦስት ቀናት ጉባኤ አካሂደዋል። አዲሱ አበበ ሁለት ተሳታፊዎችን ማለትም አንድ የሲቪክ ማኅበራት ተወካይና አንድ የፖለቲካ ድርጅት ተወካይ አነጋግሯል። አቶ ተመስገን ጥሩነህ የስብስቡ ቃል አቀባይና የሲቪክ ማኅበራት ተወካይ፣ አቶ አንዱዓለም ተፈራ ደግሞ የመላው አማራ ሕዝብ ድርጅት ተወካይ ናቸው። እንግዶቹ የዚህ ጉባኤ ጠሪ ማን ነው? ዓላማውስ? አቶ ተመስገን ይጀምራሉ።
ኃላፊነቱን ወስዶ ይህንን ስብሰባ እውን እንዲሆን ያደረገው የሲቪክ ማኅበራቱ ስብስብ ነው። እነሱ ቀድሞ ተገናኝተው ነበር ማለት ነው። ዓላማው እንግዲህ የተለያዩ ኃይሎች የተለያየ እንቅስቃሴ ያደርጋሉ። ሁሉም እንደሚመቸው እንቅስቃሴ ያደርጋል። ይሁንና እንግዲህ እርስ በርስ የመገናኘቱና በጋራ ጉዳይ ላይ በአንድ ጠረጴዛ ዙሪያ ተቀምጦ የመወያየት እድሉ አልተፈጠረም ነበር። ያንን ለመፍጠርና የጋራ የሆነ ጉዳያችንን ለመወያየትና ቀጣይ የሆኑ አንገብጋቢ ለሆኑ ጉዳዮች ለመስጠት እንዲያመች፣ የተቀናጀ ትግል ለማድረግ መናበብ እንዲኖር፣ ሚናን ለይቶ ለመስራት እንዲያመች እነዚህ ሁሉ ተቋማት መሰባሰብ ነበረባቸውና እሱን እውን ለማድረግ ነው። ስብሰባውም በተሳካ ሁኔታ እነዚህ ያጋጥናቸው ነገሮች መስመር እንዲይዙ ተደርጓል።
ወደ አቶ አንዱዓለም ልሂድ። የመላ አማራ ድርጅት ተወካይ ነዎት። በፖለቲካው ረገድ አብሮ የተሰባሰበ ድርጅት ነው የእርስዎ እና ምንድን ነው እንደዚህ አንድ አድርጎ ያሰባሰባችሁ የአማራውን ድርጅት? ማለቴ ምንድን ነው ከዚህ ቀደም አንድ ላይ ስትሰሩ አልታየም። እንዲያውም አንዱ አንዱን ሲነቅፍ የተሰማበት ጊዜ አለ። ዛሬ ምን አሰባሰባችሁ አንድ ላይ?
ዋናው እንድንሰባሰብ ያደረገን ሁላችንም በተለያየ ቦታ መፈጠራችን፣ በተለያየ ጊዜ መመስረታችን እና በተለያየ መንገድ መነሳታችን እንጂ የአማራ የህልውና ጉዳይ አሳስቦን ነው። ጉዳዩም ደግሞ የሁላችንም የጋራ የሆነ ስለሆነ የምንለያይባቸው በጣም ጥቃቅንና ሊወገዱ የሚችሉ በመሆኑ አስቸጋሪ አልነበረን። አመሰግናለሁ።
ግን የአማራው ህዝብ ችግር ነው የገፋችሁ። በዛ ላይ ለመስራት ነው አንድ ላይ ውህደት ሳይሆን አንድ ላይ ተሰባሰባችሁ መፍትሄ የፈለጋችሁት። ነገር ግን የአማራው ህዝብ ችግር ከሌላው የኢትዮጵያ ህዝብ ችግር የተለየ ነው ብላችሁ ታምናላችሁ? እንደው በዛው ቀጥሉ አቶ አንዱዓለም።
የአማራ ህዝብ ጉዳይ ከሌሎቹ የተለየ ነው። አማራ ኢትዮጵያዊነቱ የሚያጠያይቅ አይደለም። አማራ መኖሪያው መላ ኢትዮጵያ ነው። አማራ ኢትዮጵያዊ ነው።
የአማራው ኢትዮጵያዊነት አጠያቂ አይደለም የሚለው ነገር ምናልባት ይሄ የት ድረስ ሊወስዳችሁ እንደሚችል አይደለም። እርግጥ በአማራው ላይ ችግር አልደረሰም አይደለም። ልክ እንደ አማራው ደግሞ በኦሮሞው በሌላውም ብሔረሰብ አባል ላይ ችግር ደርሷልና
አማራው ኢትዮጵያዊነቱ አጠያቂ አይደለም ስል አማራው ኢትዮጵያ ሀገሬ ነች ብሎ የትም በኢትዮጵያ ውስጥ የትም ተበትኖ የሚኖር ነው። አማራ የተለየ የአማራ ቦታ የሚለው የለውም። ሁሉም ኢትዮጵያ የኔ ነው ነው የሚያጠያይቅ አይደለም ስል አማራነቱን ለኢትዮጵያ አስረክቦ ይሄ ወደፊት የሄደ ነው። ይሄ ማለት ግን ኢትዮጵያ የአማራ ብቻ ሀገር ማለት ናት አይደለም። የኢትዮጵያ ሕዝብ የኔ ነው ብሎ ከማንም ጋር ተጋብቶና ተዋለው በማንም ቦታ ሰፍሮ የሚገኝ በመሆኑ የአማራ ኢትዮጵያዊነት ተጠያቂ አይደለም ማለት ነው።
አቶ ተመስገን፣ አንድ ይሄንን የአማራ ሕዝብ ተብሎ አንድ ላይ መሰባሰብን የሚቃወሙ የተለያዩ ክፍሎች አሉ። እንዲያውም በቅርቡ አንድ ሲምፖዚየም አካሄደው ነበር። በክፍለ ሀገር ነው እንጂ የአማራ፣ የኦሮሞ፣ የትግሬ ያሉ መከፋፈሉ የሚቃወሙ ወገኖች አሉ። ለእነሱ ምን መልስ አላቸው?
በጣም አጭር መልስ ነው ያለው። ይሄ ህዝባችን ላይ ጥቃት እያደረገ ያለው አካል በክፍለ ሀገር አይደለም ጥቃት እያደረገ ያለው። ስትራቴጂውም የተቀረጸው ክፍለ ሀገርን መሰረት አድርጎ ለማጥፋት አይደለም። ስለዚህ አማራውን የሚያስተሳስርና ካለበት ከተጋረጠበት አደጋ ሊያድነው የሚችል አደረጃጀት ያስፈልገዋል። እሱም አማራነትና አማራነት ብቻ ነው።
የዘገየ ነው የሚሏችሁም አሉ። ማለት ችግር ከዚህ ቀደም ነበረ ዛሬ አይደለም እና የዘገየ ስብስብ ነው የዘገየ አንድነት ነው። እንዴት ታብራራላችሁ? ሁለታችሁም እድል ልስጥ። አቶ ተመስገን በዛ ይቀጥሉና።
የምንለካበት መለኪያችን ይወስነዋል የዘገየ ነው ለመባል ማለት ነው። በእርግጥ የዘገየ ሊመስል ይችላል። እኔ አሁን ያለፉትን ሁለት ሶስት አመታት የነበረውን እንቅስቃሴ ነው ከሱ ተነስቼ ነው መለካው። ወደ ኋላ እንሂድ ከተባለ 85-86 አካባቢ ጀምሮ ፕሮፌሰር አስራት ወልደየስ የጀመሩት እንቅስቃሴ ነበረ። አገዛዙ የአማራ መደራጀት ምን አይነት ለውጥ ሊያመጣ እንደሚችል አሳምሮ ስለሚያውቅ በእንጭጩ ሊያስቀረው ችሏል። አሁን ያለፉትን ሁለት ሶስት አመታት እንቅስቃሴው ከእንደገና ተነስቷል። የዘገየ አይደለም። ይህንን ደረጃ ማለፍ ነበረብን። ወደዚህ የሚያመጣን አሁን እንግዲህ ድርጅቶች በዙ የሚባል ነገር አለ። የድርጅቶቹ መብዛት በተለይም አሁን የሲቪክ ድርጅቶች የኮሚኒቲ ድርጅቶች መብዛት አሁን እየተወያየንበት ላለው ርዕስ ጉባኤ እንዲካሄድ እና ድርጅቶቹ ተሰባስበው እንዲሰሩ ወደሚያደርግ ሂደት ያመጣው የድርጅቶቹ መብዛት ነው። በራሱ የሲቪክ ድርጅቶች እና የኮሚኒቲ ድርጅቶች እና አልዘገየም። ይህንን ሂደት ልንዘለው አንችልም እንዳንድ እንቅስቃሴ ማለት ነው።
አቶ አንዷለም እንደዛ ነው መልሰው? ተመሳሳይ ነው የተለያለው?
ትንሽ ለየት ያለ ትችላለች። አማራው አማራ ነኝ፣ በአማራነቴ የሚደርስብኝን ጥቃት በአማራነቴ ተደራጅቼ መቋቋም አለብኝ የሚለውን ለመቀበል ጊዜ ወስደው፣ ምክንያቱም የኖረው በኢትዮጵያዊነት በመሆኑ ግን አሁን በተለይ በወጣትነት በተሳተፉ ያሉት ያደጉበት በአማራነታቸው እንደ ወንጀል የደረሰባቸውን ጥቃት በደንብ መሰረት እና ቅርጽ ሰጥተውት የአማራ ብሔርተኝነትን በከፍተኛ ደረጃ ስላረጋገቡትና ስላሳደጉት አሁን ከመቼውም የበለጠ ግሎ በመጣበት ጊዜ ይሄ የአማራ ብሔርተኝነት አይሎ በመገኘቱ አሁን ንቅናቄው ከነበረው ዛሬ ኢትዮጵያዊ ነኝ አማራ የሚለው ግጭት እያስቸገረ በነበረበት ሁኔታ
ችግሩ የቆየ ነበር ማለት ነው። አዲስ አይደለም ለማለት ነው። ዘገየ ነው የሚሏችሁ ለዚህ ነው። ዛሬ አዲስ ነገር አይደለም የመጣው በአማራው ላይ የሚሉ ነው። እሺ።
እና ይሄ ድርጅቶቹ ሊፋፋሙና በአማራነት መልክ ይዘው ቅርጽ ሊያገኙ የቻሉት አማራን ጊዜ ወስዷል፣ ዘግይተናል የሚለውን እኔ በመቀበል ነው።
አጠቃላይ ደግሞ ከአማራው ብቻ ከሚሆን በኢትዮጵያ የተለያዩ የፖለቲካ ድርጅቶች አሉ። እናንተ ውስጥም የፖለቲካ ድርጅቶች አሉ። አሁንም ለአማራ አለ፣ የአማራ ዲሞክራሲያዊ ንቅናቄ የሚል አለ። ግን ሌሎች የፖለቲካ ደግሞ ድርጅቶች አሉ። ከእነሱ ጋርስ ምን ህብረት አላችሁ? ነው የአማራውን ብቻ ነው የፈልጋችሁት?
እኔ ልመልስ።
እሺ፣ መቀጠል ይችላሉ አቶ አንዷለም።
አዎ፣
እሺ፣ ቀጥሉ።
ይሄ ቀደም ሲል በአማራው ከሌላው የተለየ ከሁለቱ አሁን ካለፉት መንግስት አስተዳደሮች በፊት የነበረ የተለየ የአማራ ጥቃት ብዬ የምወስደው አልነበረም። መደብ ገዢና ተገዢ ነበር። አሁን ይሄ የተደረገው በተለይ ሆኖ አማራው ላይ ያተኮረ ነው። ይሄ እንግዲህ ለህልውና የሚደረገው ትግል ነው። በአገር ደረጃ ለሚደረገው ትግል ከሌሎቹ ጋር መተባበርና ያንን ማቀናጀት ግዴታችን ነው። በዚያም እንሰራለን። የተደረጉ ሙከራዎችም አሉ። የበለጠ ደግሞ እየጠነከሩ ይሄዳሉ።
አቶ ተመስገን፣ ወደ ማጠቃለያ እሄዳለሁ። ምንድን ነው ይሄ ስብሰባ፣ የቅዳሜና እሁዱ ስብሰባ ምን አጠቃላይ ውሳኔ ይዞ ተፈጸመ ወደሚለው
እንግዲህ ድርጅቶቹ ሁሉም የተስማሙበት የየድርጅቶቹ መሪዎች ያካተተ አንድ ስብስብ እንዲፈጠር ተወስኗል። ያ የመሪዎች ስብስብ ቅድሚያ ለሚሰጣቸው ነገሮች ቅድሚያ እየሰጠ ነገሮችን የአማራውን ትግል መስመር የሚያሳዝ ኃላፊነት ተሰጥቶታል። የቅርብ ጊዜ እቅድ ብሎ በኃላፊነት የተሰጠው ሳይውል ሳያድር መሰራት ያለበት ነገር የሚዲያ ጉዳይ አንዱ አንገብጋቢ ጉዳይ ነው ተብሎ የመሪዎቹ ስብስብ አፋጣኝ ምላሽ እንዲሰጠው ኃላፊነት ተሰጥቶት ነው።
የሚዲያ ጉዳይ ማለት ምን እንዲሆን ነው?
ሚዲያ የትግሉ ራሱን የቻለ ጠንካራ የሆነ ሚዲያ እንዲኖረው ያስፈልጋል እና
ሁለታችሁንም አመሰግናለሁ። በአድማጮቼ ስም አቶ ተመስገን ጥሩነህ ሲቪክ ድርጅቶች ተወካይ፣ የመላ አማራ ሕዝብ ድርጅት ተወካይ አቶ አንዷለም ተፈራ፣ እግዚአብሔር ይስጥልኝ ስለ ጊዜያቸው አመሰግናለሁ።
በጣም
አዲሱን ለዘገባው እናመሰግናለን። የአፍሪቃ ሀገሮችን በመጎብኘት ላይ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በናይሮቢ ቆይታቸው ወቅት ሀገራቸው ለኬንያ የምትሰጠው ድጋፍ እንደሚቀጥል ገልጸዋል። ኬንያም የዲሞክራሲና የሚዲያ ተቋማት ላይ እርምጃ ከመውሰድ እንድትቆጠብ አሳስቧል። የኬንያ ውጭ ጉዳይ ሚኒስትር ሞኒካ ጁማ በበኩላቸው የቴሌቪዥን ጣቢያዎቹ የተዘጉት ከሕግ ጥሰት ጋር በተያያዘ ነው ብለዋል። ኬንያ ነጻ ፕሬስና ሌሎች የዲሞክራሲ ተቋማትን ማጠናከር እንደምትቀጥልም ተናግረዋል። ገልሞ ዳዊት ተጨማሪ አለው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሪክስ ቲለርሰን በኬንያ ጉብኝታቸው ከአገሪቱ ፕሬዚዳንት ኡሁሩ ኬንያታ ጋር ተነጋግረዋል። አሜሪካ ለኬንያ የሚሰጠውን ድጋፍ እንደምትቀጥል ለፕሬዚዳንት ኬንያታ አረጋግጠው ኬንያ የዲሞክራሲና የሚዲያ ተቋማቶቿን እንድታጠናክርና እነኚህን ተቋማት የሚጎዱ አላስፈላጊ እርምጃ ከመውሰድም እንድትቆጠብ አሳስበዋል። በቅርቡ የኬንያ መንግስት በሶስት የቴሌቪዥን ጣቢያዎች ላይ የወሰደውን እርምጃ ያነሱት ቲለርሰን ጉዳዩን የኬንያ መንግስት በተገቢ መንገድ እንዲያጣራ የውጭ ጉዳይ ሚኒስትሩ ጠይቀዋል።
About the importance of democratic institutions and Kenya as a leading democracy.
ከፕሬዝደንት ኬንያታ ጋር ስለ ዲሞክራሲ ተቋማት ተማክረናል። ኬንያ የአፍሪካ ዲሞክራሲ አውራ እንደመሆኗ በኬንያ መወሰድ ያለባቸው እርምጃዎች ይኖራሉ ብለን እናምናለን። ቴሌቪዥን ጣቢያዎችን እንደመዝጋት ያሉ እርምጃዎችን እንዲያርሙና ነጻ ፕሬስን ከማስፈራራት መቆጠብ አስፈላጊ ነው። ኬንያ ይህንን ጉዳይ በአጽንኦት ተወስዳለች ብዬ እገምታለሁ። ነጻ ሚዲያ ለዲሞክራሲ መጎልበት ወሳኝ ነው። የሀገሪቱም ዜጎች መንግስትን እንዲተማመኑ የሚያደርግ ነው።
የኬንያ ውጭ ጉዳይ ሚኒስትር ሞኒካ ጁማ አሜሪካ ወታደራዊና ኢኮኖሚያዊ ድጋፍ ለኬንያ መስጠት እንድትቀጥል ጠይቀዋል። ቲለርሰን ያነሱትን የዲሞክራሲ ተቋማትን ማጎልበት አስፈላጊነት ሀገራቸው ኬንያም እንደምታምንበት ገልጸዋል። በቅርቡ መንግስታቸው በሶስት የኬንያ ቴሌቪዥን ጣቢያዎች ላይ የወሰደውን እርምጃ ግን ከሕግ ጥሰት ጋር የተያያዘ ነው በማለት አስተባብለውታል።
The provision of free press in this country is secured within our constitution.
የመረጃ ነጻነት በሕገ መንግስታችን የተጠበቀ ነው። እዚህ እየተሰማ ያለው ስሞታ በሀገሪቱ ውስጥ ካሉ ከአስር በላይ የቴሌቪዥን ጣቢያዎች በሶስቱ ላይ የተወሰደውን እርምጃ የሚመለከት ነው። ነገሩ የፖሊስ ምርመራን ያካተተ ነው። ስለዚህ በኬንያ ውስጥ የመረጃ ነጻነት አደጋ ውስጥ ነው የሚባለው ነገር በእውነታ የተደገፈ አይደለም። እናም በዚች ሀገር እየሆነ ያለው የዲሞክራሲ ግንባታ በትክክለኛው መንገድ መሆኑን ላረጋግጥላችሁ ፈልጋለሁ።
ሬክስ ቴለርሰን ከፕሬዝደንት ኬንያታ ጋር ባደረጉት ውይይት በጸጥታና የንግድ እንቅስቃሴም ላይ አትኩረዋል። ኬንያ ጸጥታው ከጊዜ ወደ ጊዜ እየደፈረሰ በመጣው ምስራቅ አፍሪካ የምትገኝ ሀገር በመሆኗ የአሜሪካ ድጋፍ ያስፈልጋታል ሲሉ ሚስስ ሞኒካ አክለው ተናግረዋል። ሚስተር ቴለርሰንም ኬንያ በሶማሊያና በደቡብ ሱዳን ሰላም ለማስፈን የምትጫወተው ሚና አድንቀው ሀገራቸው አሜሪካም ከኬንያ ጎን እንደምትቆም አረጋግጠውላቸዋል። ከኬንያ ሀገር አቀፍ ምርጫ በኋላ ለተከሰተው አለመግባባት ልባል ለመስጠት ፕሬዝዳንት ኬንያታና ተቃዋሚያቸው ራይላ ኦዲንጋ ያደረጉትን ትብብር አገራቸው አሜሪካም እንደምትደግፍ ሚስተር ቲለርሰን ገልጸዋል። በተጨማሪም የሁለቱ ሀገሮች የንግድ ግብይት አሁን ካለበት ከ1 ቢሊዮን ዶላር ከፍ ለማድረግ የአሜሪካ ኩባንያዎች ወደ ኬንያ መጥተው እንደሚሰሩም ቲለርሰን ገልጸዋል። ኬንያና ዩናይትድ ስቴትስ 55 ዓመት ያስቆጠረ የዲፕሎማሲ ግንኙነት አላቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት እስከ 4 ሰዓት ዝግጅቱ ይቀጥላል። እዚህ ገደማ ከእናንተ ከአድማጮች የደረሱንን አስተያየቶች እናሰማለን።
ስሜት አሪዮስ ይባላል። የምደውለው ከዳላስ ቴክሳስ አካባቢ ነው። እኔ ኢትዮጵያዊ እንደመሆነ የመጠን እዚህ ሀገር ብዙ አመታትም ብቆይ ልቤ አሁንም ኢትዮጵያ ነው ያለው። ወንድሞቼ፣ እህቶቼ፣ እናቴ፣ አባቴ፣ ወገኖቼ በሙሉ ኢትዮጵያ ነው ያሉት እና ኢትዮጵያዊነቴን ማንም ከኔ ሊወስድብኝ አይችልም። ኢትዮጵያ በቋንቋ ተከፋፍላ ስታይ በጣም ነው ማዝነው። በጣም በጣም እጅግ በጣም አዝናለሁ። ኢትዮጵያ ውስጥ ያለው አገዛዝ ምን እንደሆነ፣ ስርዓቱ ምን እንደሆነ ሊገባኝ አልቻለም። የኢትዮጵያ መንግስት ህዝቡ የሚለውን መስማት ሲገባው እኔ የሚለውን መስማት አለበት ብሎ ህዝቡን ማስገደዱን አቆሞ የህዝቡን ብሶት ሰምቶ በቀላሉ መልስ ቢሰጥ ምን አለበት? ህዝቡስ ደግሞ መንግስት የሚለውን ነገር አጣርቶ ለማየት ቢሞክር ምን አለበት? ነፍስ እየጠፋ ነው፣ ንብረት እየወደመ ነው። የኢትዮጵያ ህዝብ የኢትዮጵያ እድገት አይቼ መጥቻለሁ። ሁለት ጊዜ ሄጄ ኢትዮጵያ ውስጥ ግን ወደ ውስጥ ይህንን ማንም መፍትሄ የሚፈታው የኢትዮጵያ ላይ የተመረተው ሀብት፣ ገንዘብ፣ ንብረቱ የት ነው የሚሄደው? ለኢትዮጵያ ህዝብ እዚህ ሀገር እንደሚደረገው ለህዝቡ አይደርስም። ምንም ነገር የሚደርስ ነገር የለም። ህንጻ ቆመ፣ መንገድ ተሰራ፣ በቃ ይሄ ብቻ ነው።
ውድ ቮይስ አሜሪካዎች እንደምን አላችሁ? ከዚህ ከተባበሩት አረብ ኤምሬቶች ነው ወደ እናንተ አቤት የምለው። ጉዳዩ የሰብአዊ መብት ጥሰትን ይመለከታል። በእስር ቤት ውስጥ የሚፈጸምብን ወደር የሌለው ከፍተኛ በቀል በሰው ልጆች ላይ ግፍ፣ ይህም አንድ ክፍል ውስጥ ክፍሉ የሚይዘው 10 ሰው ብቻ ነው። ነገር ግን መንግስት አንድ ክፍል ውስጥ ሰው በሰው ላይ ሆኖ 60 ሰው ነው አንድ ክፍል ውስጥ ቀንም ሆነ ሌሊትም መኝታ የለም። በአጠቃላይ ብሎኩ የሚይዘው በቁጥር 200 ሰው ብቻ ነው። አሁን ስንት እስረኛ ነው ያለው ቢባል 1100 ሰው። ስለዚህ መለከተውን የሰብአዊ መብት መስሪያ ቤት አነጋግሩልን። ሀገር የሌለው ጸጋዬ ወልደ አስፋው ከተባበሩት አረብ ኤምሬቶች።
አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን ስፖርት ይቀርባል በሰለሞን የሚዘጋጀው።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች የበላይነት ተቀዳጅተዋል። በታገኝ ወልዱ የተመራው ጠንካራ የሴቶቹ ቡድን በሊዝበን ግማሽ ማራቶን ከአንደኛ እስከ ሦስተኛ ተከታትሎ በመግባት ፖዲየሙን አድምቋል። ከሮም ኦስቲያ በተካሄደ ሌላ ግማሽ ማራቶን ሀፍታምነሽ ተስፋዬ ኃይሉና ደራ ዲዳ የአንደኛና ሁለተኝነቱን ስፍራ ተቀዳጅተዋል። በናጎዮ ጃፓን ማራቶን መስከረም አሰፋ ቀድማ ገብታለች። እነዚህንና የእግር ኳስ ስፖርት ዜናዎች ይዘናል። አብራችሁን ቆዩ። የሊዝበን ፖርቱጋሉን ግማሽ ማራቶን ዜና ላስቀድም። የትላንቱን ከባድ ንፋስ ተቋቁመው ድል የተቀዳጁት አትሌቶች በሴቶቹ እታገኝ ወልዱ አንደኛ፣ በላይነሽ ኦልጂራ ሁለተኛ፣ ሄለን በቀለ ቶላ ሦስተኛ ሲሆኑ የወንዶቹን ኤሪክ ኪፕታሙይ ከኬንያ አንደኛ፣ ዮሐንስ ገብረ ገርጌሽ ከኤርትራ ሁለተኛ፣ ሞሪስ ሙኔኔ ጋቻጋ እንደገና ከኬንያ ሦስተኛ ናቸው። ትላንት የሊዝበኑን ማራቶን ኃይለኛ ንፋስ ብቻ ሳይሆን ከባድ ዝናብም አስቸጋሪ አድርጎት ታይቷል። ሆኖም የመጀመሪያዎቹ 12 ሯጮች ያጠናቀቁት ከ61 ደቂቃ በታች መሆኑ ብዙዎችን አስደንቋል። በወንዶቹ ውድድር ቀድሞ የገባው እንዳልኩት ኤሪክ ኪፕታኑይ ነው። በያዝነው የአውሮፓውያኑ ዓመት ዋዜማ ማድሪድ ላይ በተካሄደው የ10 ኪሎ ሜትር ሩጫ ውድድር አሸናፊ መሆኑ ይታወቃል። በውጤቱ ተደስቻለሁ ብሏል። በቀጣይ ውድድሮች ርቀቱን ከአንድ ሰዓት በታች ለመሸፈን እንደምችል እተማመናለሁ ሲልም ቃል ገብቷል። በአንድ ሰዓት ከ16 ሴከንድ በሁለተኝነት ያጠናቀቀው ኤርትራዊው ዮሐንስ ገብረ ገርጌሽ የግሉን ፈጣን ሰዓት አስመዝግቧል። ከወንዶቹ 15 ደቂቃ ቀደም ብሎ በተጀመረው የሴቶች ውድድር እታገኝ ወልዱ ከኢትዮጵያ በአንድ ሰዓት 11 ደቂቃ ከ17 ሴኮንድ በአንደኝነት አጠናቃለች። በላይነሽ ኦልጅራና ሄለን በቀለ ከሁለትና 6 ሴኮንዶች በኋላ ተከትለዋት ገብተዋል። ጥሩ ፉክክር የታየበት ነበር። ወደ ሮማ ኦስቲያ ግማሽ ማራቶን ስናልፍ በወንዶቹ ያሸነፈው በኦሎምፒክ ማራቶን ነሐስ ተሸላሚው አሜሪካዊ ጌለን ሩፕ ሆኖ እናገኛለን። የሴቶችን በአንድ ሰዓት 9 ደቂቃ ከ02 ሴኮንድ ቀድማ የገባችው ሀፍታምነሽ ተስፋዬ ኃይሉ ስትሆን ሁለተኛዋን ደራ ዲዳን በ19 ሴኮንድ ቀድማለች። ወደ ናጎያ ጃፓን ሙሉ ማራቶን ዜና ስናልፍ የሴቶቹን በ2:21:45 ያሸነፈችው ኢትዮጵያዊቷ መስከረም አሰፋ ናት። ቫለሪ ጄሜሊ ከኬንያ ሁለተኛ፣ ሃማኒ ሴኬኔ ከጃፓን ሦስተኛ። በመጨረሻ ማለት በአትሌቲክሱ ሩጫ ስፖርት ዜና መጨረሻ ወደ ባርሴሎና ስፔን ይሆናል የምንሄደው። በዚያ በሁለቱም ርቀቶች አሸናፊዎቹ ኬንያውያን ናቸው። ከአንደኛ እስከ ሦስተኛ በወንዶቹ ተከታትሎ የገቡት አንቶኒ ማሪቲም፣ ሲላስቱና ሂላሪ ኪፕቹምባ ናቸው። ኢትዮጵያውያኑ ታሪኩ ክንፉ፣ ጸጋ የከበደና አቤት ጽዳት አያና ከአራተኛ እስከ ስድስተኛ ያለውን ስፍራ ወስደዋል። በሴቶቹ ግን አንደኛዋን ኬንያዊት ሩት ቼቢቶክን ተከትላ የገባችው ኢትዮጵያዊቷ በላይነሽ በየነ ናት። ወርቅነሽ አለሙና አለሚቱ ቤኛ ሦስተኛና አራተኛ ሆነዋል። ረጅሙን የማራቶን ዜና በዚሁ ላብቃ። ለቀጣይ ዘናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ታላቁ ሩጫ በኢትዮጵያ ከሚያዘጋጃቸው ዓመታዊ የጎዳና ሩጫ ውድድሮች መካከል ደማቁና ተወዳጁ የሴቶች 5 ኪሎ ሜትር የጎዳና ሩጫ ትናንት አዲስ አበባ ውስጥ በድምቀት ተከውኗል። ከክለቦችና ከግል እንዲሁም ከህብረተሰቡ የተውጣጡ 12,000 ሴቶች የተሳተፉበት የጎዳና ሩጫ በተለመደው ጭፈራቸውና በለበሱት የተለያዩ ቀለማት ቲሸርት አዲስ አበባን አድምቀዋት አርፍደዋል። በአትሌቶች መካከል የተደረገውን ፉክክር የግል ተወዳዳሪዋ አትሌት ፀሐይ ገመቹ በአንደኝነት ስትፈጽም፣ የሱር ኮንስትራክሽን ተወዳዳሪዋ አትሌት ደባሽ ቢላልና አትሌት የኔነሽ ጥላሁን ከፌዴራል ፖሊስ ሁለተኛና ሶስተኛ ሆነው ፈጽመዋል። በዚሁ ወደ እግር ኳስ ስፖርት ተሸጋግራለሁ። የ2010 የኢትዮጵያ ፕሪምየር ሊግ በአንድ ተስተካካይ ጨዋታ የአንደኛው ዙር ተጠናቋል። ሶዶ ላይ ወላይታ ዲቻና ወልዲያ ከተማ ያደረጉትን ተስተካካይ ጨዋታ ባለሜዳው ወላይታ ዲቻ 2-0 አሸንፏል። አምራላ ደልታታና ጃኮብ አራፋት ለወላይታ ጎል ያስቆጠሩ ተጫዋቾች ናቸው። አሸናፊው ወላይታ ዲቻ በአንደኛው ዙር 8ኛ ሆኖ ሲፈጽም፣ ወልዲያ ከተማ ደግሞ በ11ኛ ደረጃ ላይ ይገኛል። ከ16 ክለቦች መካከል ማለት ነው። ደደቢት በአንደኛው ዙር በ29 ነጥብ በአንደኝነት ሲመራ፣ ዘንድሮ ፕሪምየር ሊጉን የተቀላቀሉት ጅማ አባጅፋርና መቀሌ ከተማ በኩል 25 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። አዳማ ከተማና ቅዱስ ጊዮርጊስም በኩል 23 ነጥብ አራተኛና አምስተኛ ናቸው። ኮከብ ጎል አግቢነቱን የደደቢቱ ጌታነህ ከበደና የጅማ አባጅፋሩ ኦኪኪ አፎላቢ በእኩል 9 ጎል መሪነቱን በጋራ ይዘዋል። የፕሪምየር ሊጉ ሁለተኛ ዙር መጋቢት 9 እንደሚጀምር ተገልጿል። ሌላው የእግር ኳስ ዜና፣ ሁለቱ የእግር ኳስ ክለቦች ማለት ወላይታ ዲቻና ቅዱስ ጊዮርጊስ ያደረጉት አህጉራዊ የክለቦች ማጣሪያ ጨዋታ ነው። ወላይታ ዲቻ ለአፍሪካ ኮንፌዴሬሽን ዋንጫ፣ ቅዱስ ጊዮርጊስ ደግሞ ለአፍሪካ ሻምፒዮንስ ሊግ የነበረባቸውን የመጀመሪያ ማጣሪያ በሜዳቸው አስተናግደዋል። ወላይታ ዲቻና የግብፁ ዛማሌክ በሐዋሳ ኢንተርናሽናል ስቴዲየም ተጫውተው ባለሜዳው ወላይታ ዲቻ 2-1 አሸንፏል። የግብፁ ዛማሌክ ከአንድ ምዕተ ዓመት በላይ ዕድሜ ያለውና በተደጋጋሚም የአፍሪካ ሻምፒዮን በመሆን የሚታወቅ ዝነኛ ክለብ ሲሆን ወላይታ ዲቻ ከተመሠረተ 10 ዓመት ያልሞላውና የተጫዋቾቹ ስብስቡ ከዛማሌክ ጋር በንጽጽር ሲታይ የማይመጣጠኑ ናቸው። ባሳለፍነው ሳምንት አጋማሽ ሁለቱ ቡድኖች በመጀመሪያ ማጣሪያቸውን ወላይታ ዲቻ በሜዳ ላይ በልጦ ተጫውቶ 2-1 ሲያሸንፍ፣ በዛብህ መለዮና ያሬድ ዳዊት ለወላይታ የአሸናፊነት ጎል ያስመዘገቡ ተጫዋቾች ናቸው። ሐሰን ሻፊ ለዛማሌክ አግብተዋል። ጎልማሳው የወላይታ ዲቻ አሰልጣኝ ዘነበ ፍስሐ ከጨዋታ በፊት ከተጫዋቾቹ ጋር የሰራውን የአጨዋወት ስልት ተጫዋቾቹ በሜዳ ላይ በመተግበራቸው አመስግኗቸዋል። የተመልካቹ ድጋፍ ደግሞ ለማሸነፍ የላቀ ሚና እንደነበረው አስተያየቱን እንደሚከተለው ገልጿል።
ውጤት የወላይታ ዲቻ ብቻ ሳይሆን የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ውጤት ነው። በኢትዮጵያ ሕዝብ ታሪክ ይሄ እንግዲህ ትልቅ ታሪክ ነው ብዬ ነው የማስበው። የነበረው በሲዳማ ቡና፣ በአዋሳ ከተማ፣ በአርባ ምንጭ ከተለያየ ቦታ ወላይታ ዲቻን ብለው የመጡ ደጋፊዎች፣ ይሄ ውጤት የእነሱ ነው እንጂ የኛ አይደለም።
ቅዱስ ጊዮርጊስና ኡጋንዳው ካምፓላ ሲቲ ለአፍሪካ ሻምፒዮንስ ሊግ የመጀመሪያ ማጣሪያቸውን አዲስ አበባ ስቴዲየም ላይ ሳይሸናነፉ ነው ባዶ ለባዶ የተለያዩት። ሁለቱ የኢትዮጵያ እግር ኳስ ክለቦች ማለትም ወላይታ ዲቻና ቅዱስ ጊዮርጊስ የመልስ ጨዋታቸውን የፊታችን ቅዳሜና እሁድ ከሜዳቸው ውጪ ያደርጋሉ። ሳይጠበቅ የመጀመሪያውን ማጣሪያ ያሸነፈው ወላይታ ዲቻ በመልሱም ዛማሌክን በመጣል ወደ ቀጣይ ዙር የማለፍ አዲስ ታሪክ ለመስራት መዘጋጀቱንም አሰልጣኞቹ ከወዲሁ እየተናገሩ ነው። ይኸው ነው በእኔ በኩል ያለው።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ዝግጅታችን ይቀጥላል። አድማጮች፣ አፍሪካ ነክ ርዕሶች ተከታዩ ቅንብር ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰንና የሩሲያው አቻቸው ሴርጌይ ላቭሮቭ ባለፈው ሳምንት በኢትዮጵያ ጀምረው በየግል ያተኮሩባቸውን የአፍሪካ ሀገሮች ጎብኝተዋል። ቲለርሰን በኢትዮጵያ ጉብኝታቸው በሀገሪቱ ያለው ችግር ሊፈታ የሚችለው ነጻነትን በማስፋት እንጂ በማጥበብ አይደለም ከማለት በስተቀር ከኢትዮጵያ መንግሥት ጋር ያደረጉት ስምምነት የለም። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ላቭሮቭ ግን የኢትዮጵያ ዕዳ ከመሰረዝ አንስቶ የኢትዮጵያ አየር መንገድ በየዕለቱ ወደ ሩሲያ እስከ መብረር ድረስ የሚሄዱ ስምምነቶችን አድርገዋል። የሁለቱም ባለሥልጣኖች ጉብኝት በተመለከተ በአፍሪካ ጉዳይ ጥናትና ምርምር የሚያደርጉትን ዶክተር አየለ በከሪን አወያይተናል። ዶክተር አየለ በመቀለ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። አዳነች ፍሳሐዬ ናት ያነጋገረቻቸው። የቲለርሰንን ጉብኝት ዓላማ በማብራራት ይጀምራሉ።
ሬክስ ቲለርሰን የአሜሪካው የውጭ ጉዳይ ሚኒስትር በአፍሪካ የሚያደርጉት ጉብኝት የመጀመሪያው ዋና ዓላማ ከዚህ በፊት ፕሬዚዳንት ትራምፕ የአፍሪካን ሀገሮች ላይ አንድ ስድብ ስለተመዘሩ የዛን ስድብ ማስታረቂያ ራሳቸው እዛ በመገኘት በተለይም አፍሪካ ህብረት በመገኘት ይቅርታ ለመጠየቅ ያደረጉት ይመስላል። ግን ያው በግልጽ በሆነ መንገድ ይቅርታ ስላልተነገረ ግን የአፍሪካው ህብረት መሪ ከዚህ በፊት የነበረው ሁሉ ተስተካክሏል፣ አሁን ግንኙነታችን ጥሩ ነው ብለው ያው ስለተቀበሉት በዛ ዓላማ የሄደ ይመስለኛል። ሁለተኛው እና ዋናው ዓላማቸው ምንድን ነው? የትረምፕ መንግስት ትልቅ ትኩረቱ ጸጥታ ላይ ስለሆነ፣ ደህንነት ላይ ስለሆነ በጽንፈኞች ላይ የሚደረገውን ዘመቻ ምናልባት በአሁኑ ጊዜ በኢትዮጵያ ውስጥ የተፈጠረው የፖለቲካ ችግር እንዳያጣውሰው በመነጋገር ከዛም በላይ ደግሞ ኢትዮጵያ ብቻ ሳይሆን ሌሎቹም የተመረጡት ሀገሮች ማለትም እንደ ጅቡቲ፣ ኬንያ፣ ናይጄሪያ እና ቻድ በዋና በአሜሪካ የውጭ ጉዳይ ጥቅም ላይ ያተኮረ ነው። ሶስተኛው በአሁኑ ጊዜ በአፍሪካ ውስጥ የቻይና በጣም ከአፍሪካ ሀገሮች ጋር የምታደርገው ግንኙነት በንግድ በተለይ በኢኮኖሚ እና በተለያዩ ዘርፎች የምታደርገው እንቅስቃሴ እጅግ በጣም እየጨመረ ስለሄደ እሱንም በረጅም መንገድ ስናየው ጠቃሚ ላይሆን ይችላል በሚል ከቻይና ጋር በአፍሪካ ውስጥ ፉክክር ለመጀመር በእነዚህ ዋና ዋናዎቹ ዓላማ ወደዛ የመጡ ይመስለኛል።
አዎ እንግዲህ አሁን ያነሱት የሶስተኛው ነጥብ የፉክክር ጉዳይ ወደኋላ እንመለስበታለን። አሁን ግን ወደ መጀመሪያው ነጥብ ልመለስና በአፍሪካ በኩል እንግዲህ አፍሪካ ህብረት ኮሚሽን ሊቀመንበር ራሳቸው ቲለርሰንን ተቀብለው ካነጋገሩ በኋላ በበኩላቸው የተሰማቸውን ሲናገሩ ትራምፕ አፍሪካ ላይ የሰነዘሩ ጸያፍ አነጋገር በቲለርሰን ጉብኝት የተካሰ ይመስላል አይነት አነጋገር ሰንዝረው ነበርና በአፍሪካውያን በኩል በበጎ ተመልክቶታል ማለት ነው። እስከዚህ ድረስ
እንግዲህ ያው በኮሚሽኑ አገላለጽ ከሆነ እንደዛ ያንን ሁኔታ ነው የሚሰጠን። ግን ይህንን ነገር በምርምር በክሪቲካል የምናይ ሰዎች ስናየው ምንድን ነው አንደኛ የተናገሩት ነገር በጣም አጸያፊ ነው። የአፍሪካ ኮሚሽኑ ኮሚሽነር የጠየቁት ያን ጊዜ ይህንን በተናገሩበት ጊዜ በጥር የተጠየቁት ምንድን ነው ፎርማል የሆነ ይቅርታ ነበር የጠየቁት። ያ ይቅርታ አልተገኘም። ግን እሳቸው መጀመሪያ እንደውም ኢትዮጵያ የሄዱት አፍሪካ ህብረት ጽህፈት ቤት ነው ከኢትዮጵያን ባለስልጣኖች ሳያናግሩ እና ያንን እንግዲህ ክብደት ሰጥተውት ይሄ ነገር በቃ ተፈጽሟል ከእንግዲህ ወደፊት እንሂድ ብለዋል። በእኔ ግምት ግን ያንን ስድብ የጎዳው መሪዎችን ብቻ አይደለም ወይም ደግሞ የአፍሪካ ህብረትን ብቻ አይደለም፣ ያ ስድብ ያዋረደው መላው የአፍሪካን ህዝብ የኤሽያንን ህዝብ ነው። እና ትክክለኛ መልሱ ምን ነበረ? በግልጽ ይቅርታ መጠየቅ ነበረ። እና ያ አለመሆኑ በሰዎች አእምሮ ውስጥ ሌላ ነገር እንዲፈጠር ያደርጋል። ሌላው ነገር ደግሞ ግልጽ የሆነ የአሜሪካ በአፍሪካ ላይ የሚኖራት የውጭ ጉዳይ ፖሊሲዋ ይሄ ነው፣ እዚህ ነው የምንሄደው ብሎ ግልጽ የሆነ ፖሊሲ ወረቀት ወይም ደግሞ የፖሊሲ ስቴትመንት ይዘው አልመጡም። እና የመጡት ምንድን ነው ይሄ ጉድዊል ለማሳየት እና በቅድምም እንዳልኩት ሌሎች ሀያላን ሀገሮች ወደ አፍሪካ መምጣት ስለጀመሩ ከእነሱ ጋር ፉክክር ለመግባት ነው እንጂ ግልጽ በሆነ መንገድ ይቅርታ በግልጽ አልተሰራም፣ አልተደረገም።
አሁን ያነሱት እንግዲህ ሄደውም በአሁኑ ጊዜ በግልጽ ለአፍሪካ የተናገሩት ፖሊሲም ኢትዮጵያም ውስጥ አሁን የተደረገ ስምምነት ከሌለ እሱን የሚያመላክት ይመስለኛል እንግዲህ
አሁን ለምሳሌ መጀመሪያ ያደረጉት ምንድን ነው? እዛ ጆርጅ ሜሰን ዩኒቨርሲቲ ሄደው ወደ አፍሪካ ከመሄዳቸው በፊት ንግግር ሰጥተው ነበረ እና ያ ንግግር በአጠቃላይ መንገድ አሜሪካ ከአፍሪካ ጋር የሚኖራትን ግንኙነት ፈልገዋለች፣ በጣም ጠቃሚ ነው ከማለት በስተቀር እና በምን በምን አካባቢ ከአፍሪካ ጋር በህብረት ለመስራት ከመጥቀሳቸው በስተቀር የአፍሪካ ፖሊሲያችን ይሄ ነው የሚል አልተናገሩም። ሁለተኛ ደግሞ አፍሪካውያኖች ተግባር ነው የሚያዩት እና ያ ተግባር ምንድን ነው? አንደኛ ከዚህ በፊት በፕሬዚዳንት ባራክ ኦባማ ወይም ደግሞ በፕሬዚዳንት ቡሽ ይካሄዱ የነበሩት ፖሊሲዎች አፍሪካ ውስጥ የተገበሩት እንቅስቃሴዎች እነዚያ ይቀጥላሉ አይቀጥሉም? ያንን ደግሞ ለማወቅ የሚያስችለን ምንድን ነው? አንደኛ ፕሬዚዳንቶቹ ስልጣናቸውን ሲይዙ በመጀመሪያ የሚያደርጉት ምንድን ነው? የአፍሪካን ጉዳይ ኃላፊ የሆነ ረዳት ጸሐፊ ወይም ደግሞ ሴክሬታሪ ኦፍ ስቴት ውጭ ጉዳይ ሚኒስቴር ኃላፊ ይሾማል። ያ እስካሁን አልተሾመም። በአሜሪካ ውጭ ጉዳይ ሚኒስቴር ደግሞ የአፍሪካ ጠረጴዛዎች የሚባሉ አሉ። እነሱም እስካሁን ክፍት ናቸው፣ ቦታዎቹ ክፍት ናቸው። ያ እንግዲህ ለአፍሪካውያን የሚያሳየው ምንድን ነው? ትኩረት አለመስጠታቸው። ሌላው ደግሞ ምንድን ነው? ከዚህ በፊት ይሰጡ የነበሩት የተለያዩ ኢኮኖሚክ እርዳታዎች፣ ሰብአዊ እርዳታዎች ተቆርጠዋል ከባጀቱ ላይ። ያም የሚያሳየው እንግዲህ አፍሪካ ትልቅ ትኩረት አለመስጠታቸው። መጀመሪያ ከመምጣታቸው በፊት ጆርጅ ሜሰን ዩኒቨርሲቲ ሲናገሩ 533 ሚሊዮን ዶላር ለምግብ እጥረት በተለይ በኃይል ለተመቱት ለኢትዮጵያ፣ ለሶማሊያ፣ ለደቡብ ሱዳን እና ለናይጄሪያ እና ለቻድ ወይም እዛ ቻድ አካባቢ ላሉት ሀገሮች የምግብ እጥረትን መሸፈኛ የሚሆን 533 ሚሊዮን ዶላር ይሰጣል ከማለፋቸው በስተቀር ቅድም እንዳልኩት ግልጽ የሆነ ከአፍሪካ ጋር በእኩልነት በንግድም ይሁን በተለያዩ መስኮች ለመስራት ከዚህ በፊት አትሊስት ተስፋ እንደሰጡን ባራክ ኦባማ ተስፋ እንደሰጡን ያንን ሁኔታ አላየንም።
አሁን ግን የተደረገ ስምምነትም የለም አይደል? ከኢትዮጵያ ጋር
ምንም የተደረገ ስምምነት የለም። ያው አብረው ለመስራት በተለይ በእነሱ እንደሚሉት ካውንተር ቴሮሪዝም ወይም ደግሞ በጸረ ሽብርተኝነት ላይ አብረው ለመስራት ተስማሙ። ደግሞ እዚያ ሄደው ያው ቻይናን ወቀሱ እና ከአሜሪካ ከቻይና ጋራ ቀዝቃዛ ጦርነት ለመጀመር ያሰበች ይመስላል። ከሱ ውጭ የአሜሪካ አምባሳደር ከዚህ በፊት ኢትዮጵያ ውስጥ የተላለፈውን አዋጅ በመቃወም ተናግረው ነበረ። እሳቸውም ለስለስ ባለ መስመር የአዋጅ መኖር እንዳለበት እርግጥ ያለው ችግርን ይረዳለው፣ ግን ሰፋ ያለ ነጻነት ህዝቡ ሲያገኝ ዲሞክራሲ ሲኖር ነው አመጽ ሊከፋ የሚችለው በሚል አቶ አነጋገር የአምባሳደር ሚኒስትር ደግፈውታል።
አድማጮች፣ ውይይቱ አላበቃም። በሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር የአፍሪካ ጉብኝት የሚጀምረው ሁለተኛውና የመጨረሻው ክፍል በመጪው ሳምንት ይቀርባል። ተከታተሉ።
አሁን በናይጄሪያና በብራዚል በቢጫ ወባ ላይ በሚካሄደው ዘመቻ ላይ ያተኮረው የጤና ፕሮግራም ይቀጥላል። አዘጋጅና አቅራቢ ሰለሞን አባተ ነው።
ናይጄሪያና ብራዚል ውስጥ በታሪክ ታይቶ የማይታወቅ ስፋት ያላቸው የክትባት ዘመቻዎች እየተካሄዱ ናቸው። ሁለቱም ዘመቻዎች ያነጣጠሩት ቢጫ ወባ ላይ ሲሆን ግቡ የበሽታውን ወረርሽኝ መግታትና በመጪዎቹ 8 ዓመታት ጊዜ ውስጥ ችግሩን ከገጸ ምድር ማጥፋት መሆኑን ሊሳ ሽላይን ከጄኔቫ ዘግባለች። በዚህ በያዝነው የአውሮፓ ዓመት ውስጥ ናይጄሪያ 25 ሚሊዮን ሰው ለመከተብ አቅዳለች። በመሆኑም 2018 ናይጄሪያ በቢጫ ወባ ላይ የምታካሄደው እጅግ ግዙፉ ዘመቻ ነው የሚሆነው። የዓለም የጤና ድርጅትም ዘመቻውን የሚያካሂዱ በሺዎች የሚቆጠሩ የጤና ባለሙያዎችን በክትባቱ አሰጣጥ ላይ አሰልጥኗል። ኮጊ ኳራ ዛንፋራና ቦርኖ በሚባሉ ስቴቶች ውስጥ ወደ 3000 የሚሆኑ ክትባት ሰጪ ቡድኖች ናቸው የሚሰማሩት። በየአካባቢዎቹ በተለያዩ የእርስ በርስ ብጥብጦች ወይም መናቆሮች ከዘንድሮው ድርቅና ረሃብ እንዲሁም የቦኮ ሐራም ሁከት ምክንያት የተፈናቀለው ሰውም ብዙ ነውና በየመጠለያ ጣቢያውም ነው ዘመቻው የሚካሄደው። በእነዚህ ግዛቶች ውስጥ 90% የሚሆነውን ሰው በመድረስ የቢጫ ወባን መተላለፍ መቀነስ የዚህ የአሁኑ ዘመቻ ግብ መሆኑን የዓለም የጤና ድርጅቱ ቃል አቀባይ ታሪክ ያሴሬቪች ለቪኦኤ ገልጸዋል።
It is a part of initiative to eliminate yellow fever epidemics. As you know, we cannot.
ይሄ ቢጫ ወባን የማጥፋቱ ተነሳሽነት አካል ነው። ቢጫ ወባ የሚተላለፈው በቢምቢ በመሆኑ ምክንያት ጨርሶ ማጥፋት በጣም ከባድ ተልእኮ ነው። ሆኖም ለተከታታይ ዓመታት እየተጠቀምንበት ያለነው ውጤታማ የሆነ ክትባት ስላለን ለመከላከል ይቻላል። በመሆኑም ሰውን በዘመቻ መክተብ ወረርሽኝ እንዳይከሰት ለመቆጣጠር ይረዳል።
ብራዚል ውስጥ እየተካሄደ ያለው ዘመቻ በእጅ የሚገኘውን ክትባት በተቻለ መጠን ስፋት ላለው ሰው ማዳረስና ጊዜ መግዛት ነው። ሪዮ ዴ ጃኔሮ እና ሳኦ ፖሎ ውስጥ የዓለም የጤና ድርጅት ከትባለሁ ያለው 24 ሚሊዮን ሰው ይሁን እንጂ የክትባቱ መጠን ለአንድ ሰው ሙሉ ክትባት መስጠት ሳይሆን አንድ አምስተኛው ድርሻ ብቻ ነው የሚሰጠው። በሙሉ ክትባት አንድ ሰው ዕድሜውን ሙሉ ከቢጫ ወባ የተጠበቀ ይሆናል። አንድ አምስተኛው ሲሰጠው ግን ለ12 ወራትና ከዚያም ጥቂት ረዘም ላለ ጊዜ ለቢጫ ወባ ቫይረስ ሳይጋለጥ ይቆያል። በዚህ አያያዝ ክትባቱ የማይቋረጥና በየዓመቱ የሚዞር ነው የሚሆነው። እንዲህ አይነቱ የአጭር ጊዜ መከላከያ ስትራቴጂ የመድኃኒት እጥረት ላለባቸው አካባቢዎች ሁሉ ይሰራል። የዓለም የጤና ድርጅት በመጪዎቹ 7 ዓመታት ውስጥም ይሁን መቼም ቢጫ ወባን ማጥፋት ይሳካለት ይሆን? ወደፊት ባለሙያ ይዘን እንመክርበታለን። ለማንኛውም ከ17ቱ የዘላቂ ልማት ግቦች ሶስተኛው በሁሉም ዕድሜ ላይ ለሚገኝ ማንኛውም ሰው ጤናማ ሕይወትን ማረጋገጥና ደህንነትን ማራመድ ነውና የዓለም ሁሉ ትኩረት እስከ 2030 ዓመተ ምሕረት በአውሮፓ የዘመን አቆጣጠር ገዳይና አዋኪ የሆኑ የጤና እክሎችን ሁሉ ማቆም ነው። እጅግ ብርቱ ናቸው የሚባሉ በሽታ አምጪ ተውሳኮች ለመድኃኒት አልበገር የማለታቸው ነገር በዓለም ዙሪያ አሳሳቢነታቸው ከመቼውም ጊዜ በባሰ ሁኔታ እየበረታ መጥቷል። የዓለም የጤና ድርጅት በበለጸጉና ባለዝቅተኛ ገቢ በሆኑ 22 አገሮች ውስጥ ግማሽ ሚሊየን የሚሆኑ ለተለያዩ ጤና አስተጓጓይ ተውሳኮች የተጋለጡ ሰዎችን ባለፈው ዓመት ከመጋቢት እስከ ሐምሌ በነበሩት 5 ወራት ውስጥ አጥንቷል። ይህ በአይነቱ የመጀመሪያ ነው የተባለ ጥናትና ቅኝት በዓለም ዙሪያ የሚስተዋለውን መድኃኒት ተቋቋሚ ተሐዋስያን ችግር ይበልጥ ለመረዳት ዕድል እንደሚከፍት ተገልጿል። ግኝቶቹ ብዙ የአደጋ ምልክቶችን አሳይተዋል ብለዋል የዓለም የጤና ድርጅት ቃል አቀባይ ክርስቲያን ሊንድማየር ለቪኦኤ በሰጡት ቃል። የተሐዋስያኑ መድኃኒቶቹን የመቋቋም አቅም በብዙ አጋጣሚዎች እስከ 65%፣ አንዳንዴም እስከ 82% እንደሚደርስ ነው ሊንድማየር የሚናገሩት። በዘልማድ የሳምባ ምች እየተባለ የሚጠራው የገዳዩ ኒሞኒያ አምጪ ባክቴሪያ እንደ ኢኮሊና ሳልሞኔላን የመሳሰሉ ደቂቃን ተውሳኮች ከእነዚያ ለመድኃኒት አልበገር ያሉት ተሐዋስያን መካከል ናቸው። በዓለም ዙሪያ የህብረተሰብ ጤና አሳሳቢ ክሎችን በአግባቡ ለመረዳት ሀገሮች ሁሉ የየራሳቸውን ችግር በጥልቀት እንዲያጠኑ WHO መክሯል። ለዚህ መድኃኒት ለሚቋቋም ተውሳክ ፈጥኖ መፍትሄ ካልተገኘ ዓለም ከፔኒሲሊን በፊት ወደ ነበረችበት ጅምላ አልቂት ልትገባ እንደምትችል ሊንድማየር አስጠንቅቀዋል።
A simple infection, a cut, a minor surgery suddenly can turn into the potentially most dangerous life-threatening.
ቀላል የሚባል ለተውሳኮች መጋለጥ አነስተኛ የሆኑ ቀዶ ሕክምናዎች ደርሰው ለሕይወት አስጊ ወደ መሆን ደረጃ ሊሸጋገሩ ይችላሉ። ካንሰርን ለመሳሰሉ ሕመሞች የሚደረገው ሕክምና ደግሞ ከካንሰሩ ከራሱ ውጪ በጸረ ተሐዋስያን መከላከል ይቻሉ የነበሩ ቁስለቶች መዳኛ ስለማይኖራቸው ወደ ከበደ ችግርነት ሊያድግ ይችላል።
አንዳንድ ሀገሮች ይህንን ችግር ከልቦናቸው እያዩትና እርምጃዎችንም እየወሰዱ መሆናቸውን ሊንማየር ጠቁመዋል። አፍሪካውያኑን ኬንያንና ቱኒዚያን ለአብነት ጠቅሰዋል።
አድማጮች፣ ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን እንመለሳለን። አሁን በትግርኛ ቋንቋ ስርጭት የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም ደህና ደሩ። Thank you.